የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ዩናይትድ ስቴትስ እና በሌሎች አውሮፓ ሀገራት የሚገኙ 10 ኢትዮጵያውያን 20,000 መጽሐፍት ወደ ኢትዮጵያ ሊልኩ ነው።
ሊላክ መንገድ ላይ ያለው መጽሐፍ ወደ 20,000 መጽሐፍ ነው። ለ10 ትምህርት ቤቶች እና ለ5 አዳዲስ ዩኒቨርሲቲዎች ነው መጽሐፎቹ የሚላኩት።
ዶክተር ይሁን ድሌ በቴክሳስ ኤ.ኤን.ኤም ዩኒቨርሲቲ ተባባሪ የጥናት ሳይንቲስት ናቸው። በጋቢና ይዘናችኋል።
የገበጣ ጨዋታ ወደ ኮምፒውተር ላይ የቀየረ ወጣት በእንግድነት ይዘናል።
ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር እንደት መጀመሪያ ላይ ማግኘት መረጃ ዳታ አሳይተህ እንደዚህ ማድረግ እችላለሁ ብለን ታሳየው ዳታ ይላል።
የቅኔ ቴክኖሎጂስ መስራችና ዋና ስራ አስኪያጅ አቶ ዳዊት አብርሃምን የሰማችሁት። ሙሉ ዘገባ ቆየት ብሎ ይደመጣል።
እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
አብታሙ ስዩም አብረናችሁ እንቆያለን። አሁን ወደ ቀዳሚው ዘገባ እንሻግራለን። በዩናይትድ ስቴትስ እና በሌሎች አውሮፓ ሀገራት የሚገኙ 10 ኢትዮጵያውያን 20,000 መጽሐፍትን ወደ ኢትዮጵያ ሊልኩ ዝግጅታቸውን ማጠናቀቃቸውን ገለጹ። ቡክ ፎር አፍሪካ ከተሰኘው ግብረሰናይ ድርጅት ጋር በመተባበር የተሰበሰበው 260,000 የአሜሪካ ዶላር የሚያወጡ የትምህርት መጽሐፍት ለ10 ትምህርት ቤቶች የሚላኩ እንደሆነ አስተባባሪዎቹ ተናግረዋል። ጽዮን ግርማ ዝርዝር አላት።
ዶክተር ይሁን ድሌ በቴክሳስ የኤንደም ዩኒቨርሲቲ ተባባሪ የጥናት ሳይንቲስት ናቸው። መኖሪያቸው ዩናይትድ ስቴትስ ቢሆንም ከተለያዩ በጎ አድራጎት ድርጅቶችና ግለሰቦች ጋር በመተባበር ለኢትዮጵያውያን ተማሪዎች ድጋፍ ያደርጋሉ። ድጋፉን የሚሰጡት ደግሞ ብቻቸውን እንዳልሆነ አበክረው ይናገራሉ። እርሳቸውን ከመሰል 10 ወዳጆቻቸው ጋር ተባብረው በተለያየ መንገድ ባደረጉት ጥረት 20,000 መጽሐፍት መንገድ ላይ ናቸው ይላሉ።
መጀመሪያ ላይ አንድ ቦርዲንግ ስኩል በአንድ ግለሰብ ወሎ ደሴ አካባቢ ሊሰራ ነው ሲባል ሰማንና ከዛ እንደ ግለሰብ ለምን እኛ እስከዚህ ከየላይብራሪዎቹ እኔ እዚህ የምሰራው ቴክሳስ ኤንደም ዩኒቨርሲቲ ነው እና ዩኒቨርሲቲዎች መጽሐፍ ዶኔት ያደርጋሉ፣ ላይብራሪዎችም አሉ እንደዚህ ዶኔት የሚያደርጉ እና ይህን መጽሐፍ ለምን አሰባስበን አንልክም እና ዩኒቨርሲቲዎቹ ሀይ ስኩሎችም አሉ እና አንዳንድ ቤተ መጽሐፍቶችም መጽሐፍ እንደሚለግሱ ስንሰማ ለምን ከዚህ አሰባስበን ወደ ኢትዮጵያ ለዚህ አዳሪ ትምህርት ቤት አንልክም ተባባልም። ከዛ በኋላ ጀመር ነው እና እንደውም ፌስቡክ ላይም ለጠፍነና ጥሩ መልስ ነበር ያገኘን። ብዙ ሰው እኔም እንዲህ አይነት መጽሐፍ አለኝ የግሌ መጽሐፍ ለጣለሁ የሚል ተነሳሽነት አየን። ከዛ በኋላ ግን መጽሐፎቹን መሰብሰቡ፣ መላኪያው፣ የተለያዩ ነገሮች በጣም እየከበዱ ሲመጡ ሌላ ኦፕሽን የለም ወይ ብለን ስናፈላልግ ቡክስ ፎር አፍሪካ የሚባል ግብረሰናይ ድርጅት አለ። ይሄ ግብረሰናይ ድርጅት መጽሐፎችን ወደ አፍሪካ በነፃ የሚልክ ድርጅት ነው። ግን ከዚህ ነገሮችን የሚያሳልጥ ድርጅት ወይም ግለሰብ ይፈልጋል። እንደገና ደግሞ ኢትዮጵያ መጽሐፎችን ተቀብሎ በቦታው የሚያደርስ ግለሰብ ወይም ድርጅት ይፈልጋል። ታክስንም ግብር መሬት ላይ መክፈል ይጠይቃል። ከዛ በኋላ ያየነው ከቡክስ ፎር አፍሪካ የምናገኘው መጽሐፍ በጣም ብዙ ነው እና ብዙ ሃይስኩሎችን ሊያዳርስ የሚችል ነገር ግን የተወሰነ ክፍያ ደግሞ ከዚህ የሚያደራጀው ኃይል ወይም ኢትዮጵያ ያለው ኃይል መክፈል አለብን።
በአጠቃላይ ስንት መጽሐፍ ነው ሊላክ መንገድ ላይ ያለው?
ሊላክ መንገድ ላይ ያለው መጽሐፍ ወደ 20,000 መጽሐፍ ነው። ለ10 ትምህርት ቤቶች እና ለ5 አዳዲስ ዩኒቨርሲቲዎች ነው መጽሐፎቹ የሚላኩት። መጽሐፎቹ በሳይንስ በሂሳብ እና በኢንግሊሽ ሊትሬቸር የሃይስኩሎቹ ማለት ነው። የዩኒቨርሲቲዎቹ ደግሞ በኢንጂነሪንግ ኤንድ ሳይንስ እና በኮምፒውተር ሳይንስ ዘርፍ ነው ያሉት ማለት ነው።
አሁን ተጭነዋል፣ መንገድ ላይ ናቸው። ምን ላይ ናቸው ያሉት?
አሁን የቡክስ ፎር አፍሪካ ስቶር ያለው አትላንታ ነው። ኦልሬዲ መጽሐፎቹ ሌብል ተደርገው ሰሞኑን ይላካሉ፣ አልቋል ኦልሬዲ።
የት ናቸው እነዚህ 10 ትምህርት ቤቶች?
ጂንካ አለ፣ አርበኞች የሚባል ትምህርት ቤት፣ ደብረ ብርሃን፣ መርሃ ቤቴ ያለ ሃይስኩል አለ፣ ከዛ ደብረ ኤልያስ አማኑኤል ትምህርት ቤት፣ ፈረስ ቤት ክራክራ የሚባል ጋይን፣ ላሊበላ፣ ቆቦ እና ደሴ ያልኩሽ።
እንዴት መረጣችኋቸው ትምህርት ቤቶቹን?
ትምህርት ቤቶቹን እንዴት መረጥናቸው? በጣም ሪሞት ሩቅ ቦታ ያሉ፣ ከመንገድ ወጣ ብለው ያሉ እና የመጽሐፍ አቅርቦታቸው በጣም ዝቅተኛ የሆነ። ለምሳሌ የቅራቅራ ትምህርት ቤት ፌስቡክ ላይ ይህንን ፕሮጀክት በምናስተዋውቅበት ጊዜ ሰዎች ደብዳቤ ጻፉልን። የእኛ ትምህርት ቤት በጣም መጽሐፍ የሌለው እና ግን ረጅም እድሜ ያለው ትምህርት ቤት ነው እና እባካችሁ ተባበሩን የሚል ደብዳቤ ጻፉልን። ከዛ በኋላ የምናውቃቸውን ሰዎች ስንጠይቅ እውነትም ያ ትምህርት ቤት በጣም የተጎዳ ትምህርት ቤት ነው። የጋይንት ትምህርት ቤትም እንደዚህ እዛ ያሉ ጋይንት የተማሩ ልጆች የእኛን ትምህርት ቤት ብትረዱት እንዲህ አይነት ችግር አለ አሉ። ደብረ ኤልያስንም እንደዛው። ደብረ ኤልያስ የተወለዱ ልጆች እንዲሁም ትምህርት ቤታቸውን ለመርዳት ገንዘብ የሚያሰባስቡበት ፕሮሰስ እንዳለ እና የተወሰነም ሊረዱን እንደሚችሉ እንደዚህ ጻፉልን። የፈረስ ቤትም እንደዛው።
ይህንን ሂደት ለማከናወን ወደ 16,000 አሜሪካን ዶላር ያስፈልግ እንደነበር የገለጹት ዶክተር ይሁን ይህንንም ገንዘብ በኦንላይን በተሰበሰበ እና ግለሰቦችና ለትርፍ ያልተቋቋሙ ድርጅቶች በአጠቃላይ በብዙ ሰዎች የጋራ ተሳትፎ ተሰብስበዋል ብለውናል። እነዚህ መጽሐፍት ይደርሳቸዋል ከተባሉ ትምህርት ቤቶች አንዱ የቅራቅራ ሁለተኛ ደረጃ ትምህርት ቤት ሲሆን የጠገዴ ወረዳ ትምህርት ቢሮ ኃላፊ አቶ ዋኘው ደሳለኝን በስልክ አነጋግሬያቸው ነበር።
ቅራቅራ ማለት ጠገዴ ላይ እንግዲህ በረሃው አካባቢ የሚገኝ ትምህርት ቤት ነው። ቅራቅራ ማለት ደግሞ የጠገዴ ወረዳ ዋና ከተማ ከተማው ላይ ያለ ትምህርት ቤት ነው።
ለእነዚህ ትምህርት ቤቶች አጋዥ መጽሐፍት እንደሚደርሳቸው በስልክ እንደተነገራቸው እና በዚህም መደሰታቸውን ገልጸው መጽሐፍቱ እንደተባለው ከደረሱ ጠቀሜታቸው ከፍተኛ ነው ብለዋል።
መሰለሽ ያው ትምህርት ቤት ላይ የተማሪ መማሪያ መጽሐፍ አለ። መምህሩ በዛ መማሪያ መጽሐፍ መሰረት ያስተምረዋል። ነገር ግን ተማሪዎች ከመምህሩ ውጭ ባላቸው ጊዜ ከመደበኛ ትምህርቱ በተጨማሪ ለተጨማሪ እውቀት የሚያግዟቸው መጽሐፍቶች ናቸው። አጋዥ መጽሐፍት ላይብረሪ ተቀምጠው በትርፍ ጊዜያቸው የሚያነቡበት ከመጽሐፍ በበለጠ የተሻለ አቅም ለማሳደግ በሰፋ ብሎ የተዘጋጁ አጋዥ መጽሐፎች ናቸው። ስለዚህ ለተማሪው ከመምህሩ ውጭ የተሻለ እውቀት ለማግኘት የሚያግዙ የተሻሉ መጽሐፎች ናቸው። አጋዥ መጽሐፍ የሚባሉ ያው የተወሰኑ ስም ነግረውኛል። ስለዚህ ያለው ጠቀሜታ ይህን ነው የሚመስለው።
ዶክተር ይሁን በቀጣይም ለሌሎች ትምህርት ቤቶች ተጨማሪ መጽሐፍትን የማሰባሰብ ፍላጎት እንዳላቸው ገልጸው መጽሐፍቱን ተቀብሎ ለማሰራጨት በየክልሉ የሚሰራ ለትርፍ ያልተቋቋመ ድርጅት ያስፈልጋልን ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው።
ወደ ተከታዩ ዘገባችን እናልፋለን። ለዛሬ የጋቢና ዘጋቢዎች መስኮት መሰናዶ አንዲት ጠንካራ ወጣት እናስተዋውቃችኋለን። ጽጌ ኩመላ ትባላለች። በእጅና እግሯ ላይ የደረሰባት ጉዳት ሳያግዳት የእጅ ስራ ትሰራለች። የኮምፒውተር ጽሁፍ በመጻፍ ደግሞ ራሷን ታስተዳድራለች። ዘጋቢያችን አኮር መልካ በአምቦ ያገኛትን የዚህችን ወጣት ታሪክ ያካፍለናል።
የ25 ዓመቷ ጽጌ ኩመላ ከአምቦ ከተማ ብዙም ባራቀ አንድ የገጠር ቀበሌ ውስጥ ነው የተወለደችው። ጉዳቱ በአካሏ ላይ መቼ እንደደረሰ ከመገመት ውጪም በእርግጠኝነት አታስታውስም።
የእጅና እግር አካል ጉዳቱ ስወለድ ጀምሮ የነበረ ነው። ሆኖም አባትና እናቴ ገጠር ስለሚኖሩ ሊሆን ይችላል ወይም ቴክኖሎጂን ባለመስፋፋቱ ይመስለኛል፣ በወቅቱ ወደ ሐኪም ቤት ወስደው ሊያሳክሙኝ አልቻሉም።
ቤተሰቦቿ ቤት ውስጥ ደብቀው ሊያስቀሯት ጥረት እንዳደረጉ የምታስታውሰው ጽጌ ትምህርት ቤት ለመግባት ባደረገችው ውትወታ ምክንያት ትምህርት ቤት ልትገባ መቻሏን ትናገራለች። ነገር ግን እንደ ማንኛውም ተማሪ በየዕለቱ መደበኛ ትምህርቷን ለመከታተል የትምህርት ቤቱ ርቀት አስቸጋሪ እንደነበር ታስታውሳለች።
ለመወጋ ሰዴት የታይሙ ነበሩም ሳገል በከንዴ የበረዱ ሰነራጢቆ ፈጎዳ
ትምህርት ቤት የገባሁት በ8 ዓመቴ ነበር። ቤታችን ከትምህርት ቤቱ ርቀት ነበረው። በእንብርክክ እየሄድኩ ነው ትምህርቴን የተማርኩት። የአካል ጉዳት አንድን ሰው ከትምህርት ወይም ከማንኛውም ዓላማው ሊያስቀረው አይችልም። እኔ ዊልቸር ላይ ተቀምጬ ፈተና ለመውሰድ ስዘጋጅ ፈታኞቹ በመከልከላቸው ለሐደቃል ከክፍል ክፍል ተዘዋወሬ ነበር። በዚህ ምክንያት በጣም ተሰምቶኝ ስለነበር ውጤት የቀነሰብኝ። ከዛ በፊት ግን ከአንደኛ ክፍል ጀምሮ እስከ አራተኛ ድረስ አንደኛ ደረጃ ተማሪ ነበርኩ። እስከ አስረኛ ክፍልም ቢሆን በውጤት ከደረጃ አልቀነስኩም ነበር። ከዛም ወደ መዳ ወላቡ የሚባል ኮሌጅ ነጻ ትምህርት እድል ተሰጥቶኝ 3 አመት ተምሬ ዲፕሎማ አግኝቻለሁ።
ጽጌ ራሷን ችላ ለመኖር በምታደርገው ጥረት ብዙ ፈተናዎች ቢያጋጥሟትም አብዛኛዎቹም በጥንካሬ ማለፏን ትናገራለች። አሁን ከዚህ ሁሉ በኋላ ከራሷ አልፋ ሌላ ዘመድ እያስተማረች መሆኑን ትገልጻለች። እዚህ ለመድረስ እንጀራ ጭምር እየጋገረች ትሸጥ እንደነበር አስታውሳ አሁን በኮምፒውተር የጽሑፍ አገልግሎት እየሰጠች ራሷን ታስተዳድራለች።
ቪዥን ኮሚኒቲ የተባለ የበጎ አድራጎት ማህበር ያገለገለ ኮምፒውተርና ፕሪንተር በ5000 ብር ገዝተውልኝ ነበር። ሌላ የሚረዳኝ ቤተሰብ ዘመድም ሆነ የማውቀው ሰው ባለመኖሩ የቤት ኪራይን መክፈል ስለማልችል እዛው በምኖርበት ክፍል ውስጥ ዳንቴል እየሰራሁ በአመቱ ኮምፒውተር ተቃጠለብኝ። አሁንም ተስፋ ሳልቆርጥ የአምቦ ዩኒቨርሲቲን ትብብር ጠይቄ አዲስ ኮምፒውተር ተሰጠኝ። ይህም የመስራት ጉጉቴን ጨመረው። አሁንም የጥልፍ ስራና የኮምፒውተር ጽሑፍ ነው የምሰራው።
ጽጌ ወጣቶች አካላቸው በመጎዳቱ ማድረግ የሚፈልጉትን ነገር ከማድረግ ወደኋላ እንዳይሉ ትመክራለች።
ቆራጥ ሁኑ፣ ራሳችሁን አትናቁ። ራሳችንን መናቅ የለብንም ማለት እፈልጋለሁ። የአካል ጉዳት ከትምህርትም ሆነ ከስራ አያስተጓጉልም። ማንኛውም ሰው የሚደርስበት ቦታ ከመድረስም አያግደውም። የግለሰቡ ጥንካሬ ላይ የህብረተሰቡ፣ የቤተሰብ፣ የዘመድ፣ የጓደኛ እንዲሁም የመንግስት ትብብር ደግሞ አስፈላጊ ነው። አስፈላጊው ትብብር ቢደረግ ማንም ከዓላማው አይሰናከልም።
ለወደፊቱም ስራዋን ለማጠናከርና ትምህርቷንም ለመቀጠል እቅድ እንዳላት ተናግራለች። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት አድማጮቻችን። ቅኔ ቴክኖሎጂስ የእጅ ስልክና ኮምፒውተሮች ላይ ጨዋታዎችን የሚያመርት ድርጅት ነው። በቅርቡ ከኢትዮጵያ ባህላዊ ጨዋታዎች መካከል አንዱ የሆነውን የገበጣን ጨዋታ ወደ ኮምፒውተር ላይ ጨዋታ ቀይሮ ለተጠቃሚዎች አቅርበዋል።
የድርጅቱ መስራችና ዋና ስራ አስኪያጅ ዳዊት አብርሃ መሰል ጨዋታዎች የኢትዮጵያውያንን ባህልና ትውፊት በዘመነኛ መንገድ ለማስተዋወቅ ያለውን ፋይዳ ያነሳሳል ይላል። የድርጅቱን የእስካሁን ጉዞም ለሀብታሙ ስዩም አጫውቶታል።
በቀደመው ዘመን ከሊቅ እስከ ደቂቅ ከሚዘወተሩ አሁንም ድረስ በገጠሪቱ የሀገሪቱ ክፍል ተወዳጅነታቸው ካልነጠፈ ጨዋታዎች አንዱ ገበጣ ይሰኛል። እንጨት ተፈልፍሎ አሊያ ጭቃ ተቦክቶ ወይንም መሬት ተቆፍሮ በሚሰሩ እስከ 18 የሚደርሱ ጉድጓዶች ውስጥ ሁለት ተፋላሚዎች ጠጠሮችን እያነሱ እየጣሉ የሚጫወቱት የአይምሮ ፉክክር ነው። ዛሬ ላይ ያንን ጨዋታ ለመጫወት የሚፈልጉ ቢኖሩ የእጅ ስልካቸውን መጠቀም ብቻ ሊያስፈልጋቸው ይችላል። ምክንያቱ ደግሞ ቅኔ ቴክኖሎጂስ የተሰኘው ወጣኔ ድርጅት ጥንታዊውንና ባህላዊውን ገበጣ ዘመነኛ ጨዋታ አድርጎ አምጥቶታልና።
ዋና መሰረታዊ ስራችን የሞባይል ጌሞችን ነው የምንሰራው። ምናልባት ከዚህ በፊትም አይተሃቸው ወይም ሰምተህ ከሆነ ኩኩሉ የሚባል ጌም ለቀን ነበረ። አሁን አንድ አመት ከግማሽ አልፈዋል። አሁን በቅርብ ደግሞ ገበጣ የሚባል ጌም ለቀቅን። እንደዚህ አይነት ስራዎች ነው እንግዲህ እስካሁን ስንሰራ የነበረው።
የሰማችሁት ወጣት ዳዊት አብርሃም ይባላል። የቅኔ ቴክኖሎጂስ መስራችና ዋና ስራ አስኪያጅ ነው። ከባልደረቦቹ ጋር በመሆን ኢትዮጵያ ውስጥ ብዙም ባልተስፋፋው የስልክና የኮምፒውተር ላይ ጨዋታዎች ፈጠራ ወይንም ማምረት ዘርፍ ውስጥ ይንቀሳቀሳሉ። መንገዳቸው ከፈተና የጸዳ አይደለም።
ስንጀምር መጀመሪያ ላይ በእርግጥ ዛሬ 2 ዓመት ተኩል ትልቅ ያጋጠመን ችግር በሙያው ላይ ያሉ ሰዎችን ማግኘት ነበረ። አሁን እኔ በኮምፒውተር ኢንጂነሪንግ ነበረ የተመረኩት እና እኔ ጌም ዴቨሎፕ አረግ ነበረ ከዚህ በፊት። ያን ጊዜ ኩኩሉን ስንሰራ 3 ሰዎች ብቻ ነበር በቃ እዚህ ላይ መስራት የምንችለው። እኔም ብዙ ቦታ ፈልግና ሳገኝ ያ ድርጅቱ እና ኢንዱስትሪው ከሌለ ደግሞ እዛ ነገር ላይ ራሳቸውን ለማብቃት ሙያውን ለመቻል በደንብ ለማሳደግ ራሳቸውን የሚሞክሩ ብዙ ሰዎችም አታገኝ። ኩኩሉ አሁን የመጀመሪያውን ጌማችንን ስንለቅ 15 ሰዎች ተሳትፈውበታል በተለያየ ዘርፍ ማለት ነው። በአኒሜሽኑም፣ በሶፍትዌር ዴቨሎፕመንቱም፣ በሚዚኩም፣ በስቶሪ ክሪኤሽኑም እና ደስ የሚለው ነገር አሁን ዩኒቨርሲቲ በምንሄድበት ጊዜ የተለያዩ ዩኒቨርሲቲዎች እንጎበኛለን ኢትዮጵያ ውስጥ ተማሪዎቹ በጣም ኢንትረስትድ ሆነው በቃ ጌም ላይ እየሰሩ ከኛ ቻርተን ወይ ራሳችን የጌም ድርጅት ወይም ደግሞ እንደ ቅኔ አይነት ድርጅት ውስጥ መግባትና መስራት እንፈልጋለን እያሉ ብዙ ሰዎች ሞቲቬትድ ሆነው ሲሰሩ ስናይ በጣም ደስ ይለናል። ይህንንም እንደዚህ ራሱ መድረሱ ሁለተኛው ትልቁ ችግር ደግሞ ኢትዮጵያ ውስጥ ማንኛውም አይነት ስታርታፕ ላይ ያለው ችግር ኢንቨስትመንት መጀመሪያ ላይ ማግኘት መረጃ የለም፣ ዳታ የለም። አሳይተህ እንደዚህ እንደዚህ ማድረግ እችላለሁ ብለን ታሳየው ዳታ የለም እና አንድ ጥሩ ኢንቨስተር ስላገኘን ነው እኛን አይቶ ፖቴንሻላችን አይቶ እንትን ማድረግ ፈልጋለሁ መረት ፈልጋለሁ ያለ ሰው ስላገኘን ነው እኛም የደረሰው እና ነው እያሳለፍን ያለ ነው ገበያ የሚባል ድርጅት እና እነሱ ናቸው አክሽ የፋይናንስም አድርገው ሁሉንም ነገራችንን አሟልተውልን ብዙ ነገር ግንሰር ያደርጉ።
ኤሌክትሮኒክስ ጨዋታዎች ከማዝናናታቸው ወዲህ አሉታዊ ስም የማግኘታቸው እውነታም የሚካድ አይደለም። ሱስ ከማስያዛቸው አልፎ ታዳጊዎች ከማኅበራዊ መስተጋብር ርቀው ግለኝነታቸውን የሙጥኝ እንዲል ያደርጋሉ በሚል የሚወቅሷቸው አሉ። የቅኔ ቴክኖሎጂስ መስራች ለሆነው ዳዊት አብርሃም ግን እነዚህ ጨዋታዎች የሀገርን ባህልና ትውፊት በማስተዋወቅ ረገድ ያላቸው ጥቅምም መዘንጋት የለበትም።
ጨዋታ የሚባለው ነገር ውስጣችን ያለ ነገር ነው። መቼም የምናወጣውና የምንጥለው አይነት ነገር አይደለም። ሁሉም ነገር ያለ አግባብና ያለ ልኩ ሲሆን እንደሚጎዳው የራሱ አይነት ጉዳት ይኖረዋል። ትልቁ አላማችን መመሰለህ እኛ የምንሰራቸውን ጨዋታዎች አይታቸው ከሆነ ውስጣቸው ኢትዮጵያዊነትን ቀጥሎም አፍሪካዊነትን የሚያጎሉ እንደ ትልቅ አድርገው የሚያሳዩ ናቸው እና በማድረግበት ወቅት ብዙም የኢትዮጵያዊ ወይም አፍሪካዊ የምላቸው እንደዚህ የምዝናናበት ነገር አልነበረም እና እኔም ሆነ በእኔ የማውቃቸው በእኔ እድሜ ያሉ ልጆችን ሳይ እንግሊዝኛ ማውራት እና የእንግሊዝኛ ፊልም ማየት ቀጥሎ ደግሞ ቀንደምን ብሎ ከሀገር ወጥቶ አሜሪካ መሄድን ነበረ እንደ ትልቅ አይነት ነገር አድርገን ስለሆነ ያ የመጣው ህፃን ሆነህ እኮ ያን ነገር የምታስበው የአሜሪካ ኢኮኖሚክ ሲቹዌሽን ጥሩ ነው ብለህ ስለምታስብ ሳይሆን ሱፐርማን ነጭ ነው፣ ፈረንጅ ነው፣ እንግሊዝኛ ነው የሚያወራው፣ እኔ ደግሞ ሱፐርማን ነው የምወደው፣ ስለዚህ ደስተኛ መሆን እፈልጋለሁ ብለህ ስለምታስብ ነው። እና ያ ነገር መስተካከል የሚችለው በአርት ነው። ብዙ ጊዜ ራሳችንን ብራንድ በማድረግ ትልቅነታችንን የሚያሳዩ ነገሮችን ፈጥሮ በማሳየት ኢትዮጵያ ውስጥና አፍሪካ ውስጥ መኖርና ኢትዮጵያዊና አፍሪካዊ መሆን ምን ያህል ትልቅ የሆነ ነገር እንደሆነ ማሳየት የምንችልበት መንገድ ትልቁ አርት ነው እና ያን በጨዋታ መልኩ ስታመጣውና ለልጆች ስታቀርብላቸው የተሻለ የሆነ አማራጭ ይሆናል። እነሱ
ቅኔ ቴክኖሎጂስ የሚያመርታቸውን ጨዋታዎች በዋናነት ለእጅ ስልክ ተጠቃሚዎች ይሸጣል። የጨዋታዎቹና አብረዋቸው የሚመጡ አገልግሎቶች ዋጋ ከሁለት ብር እስከ 16 ብር ይደርሳል። ትልቅ የፈጠራና የገንዘብ አቅምን የሚጠይቀውን የኤሌክትሮኒክስ ጨዋታዎችን የማምረት ዘርፍ ራሱን ችሎ ቆሞ ማየት እንደሚናፍቅ ዳዊት ነግሮናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ መሰናዶ እንለፍ። ሰውነት ቢሻው የኢትዮጵያ ብሔራዊ ቡድንን ለአፍሪካ ዋንጫ ማብቃት በመቻላቸው ይታወሳሉ። የማሰልጠን ስራቸውን ከለቀቁ በኋላ ደግሞ ፊታቸውን ወደ ታዳጊ ሰልጣኞች አዙረው ከሌሎች አሰልጣኞች ጋር በመሆን ስልጠና እየሰጡ ይገኛሉ። አገርን ለመለወጥ ወጣት ላይ ትኩረት ማድረግ አስፈላጊ ነው ብለው ያምናሉ። ሰሞኑን እዚህ ዋሽንግተን ዲሲ ነበሩ። ጽዮን ግርማ አናግራቸዋለች። ተከታዩን ዘገባም አሰናድታለች።
አሰልጣኝ ሰውነት ቢሻው በይበልጥ የታወቁት የኢትዮጵያን ብሔራዊ ቡድንን ለአፍሪካ ዋንጫ ባበቁበት ወቅት ከአምስት ዓመታት በፊት ነበር። አሁን አሰልጣኝ ሰውነት ፊታቸውን ወደ ታዳጊዎችና ወጣቶች አዙረዋል። እኔና ወጣቶች የማንነጣጠል ባልንጀራዎች ነን እና እነርሱ ላይ እየሰራሁ ነው ይላሉ።
ህይወቴን በሙሉ ከወጣት ጋር ነው ያለሁት። ድሮ መምህር ነበርኩ፣ ከወጣት ጋር ነው የነበርኩት። ያንን ከተውኩ በኋላም በስልጠናው ዓለም በስፖርት ዙሪያም ከገባ በኋላ ከወጣቶች ጋር ነው ያለሁት እና በየዘመኑ ያሉትን ወጣቶች በሙሉ አውቃቸዋለሁ። አሁንም ያሉትንም ከዛ በፊትም ያሉትንም ወጣቶች እና እንግዲህ እንደሚታወቀው አገር ማለት ትውልድ ነው። ትውልድ ማለት ደግሞ ይህ ወጣቱ ነው። ትላልቁ ሰው ሰርቶ አልፎ አገሩን ደረጃ አድርሷል። ግን አሁን የሚወጣው ደግሞ የሚበቅለው ወጣት ደግሞ በሚገባ ተሰርቶ ማደግ አለበት። ራሱን አውቆ ማንነቱን አውቆ አገሩን አውቆ ማደግ ስላለበት፣ ሁለተኛም በሙያም አንጻር ደግሞ ሁልጊዜ ተሸናፊ የምንሆንበት መንገድ በሁሉም ስፖርት አይነት ተሸናፊ ለምንድን ነው የምንሆነው? ቆጫል ስፖርት ይወጣቱ ነው። ነገር ግን ወጣቱ ሆኖ በትክክለኛው ድሜ ክልል የሚፈለገው ስራ ስለማይሰራበት ሁሉ ግዜ ወጣቱ እየባከነ ነው የሚያድገው እና የሚጠፋው አገሩን ሳያገለግል ህዝቡን ሳያገለግል ይጠፋል።
በቀጣይ የተሻለ ነገር ለማምጣትም ከስራ መሰረቱ መስራት ያስፈልጋል በሚል እምነት ከሌሎች 10 አሰልጣኞች ጋር በመሆን ባቋቋሙት ማሰልጠኛ ከ6 ዓመት ጀምሮ ታዳጊዎች በመቀበል እያሰለጠኑ መሆኑን ይናገራሉ።
ስለዚህ እኔ በወጣቶች አካባቢ ላይ በሚችለው አቅም በአለም በሚሰራበት መስመር ውስጥ ህጻናቶቹ ገብተው በማንኛውም መልኩ በስርዓታቸው ካልቸራቸው እንዲያውቁ በትምህርታቸው ጎበዞች እንዲሆኑ ስነ ምግባር እንዲኖራቸው ኃላፊነት እንዲሰማቸውም ጭምር ያ በሚሰራበት የስፖርት አይነት በእግር ኳሱ ብቻ ማሰልጠን ሳይሆን በትምህርታቸውም በማንኛውም አይነት መልኩ ታንጸው እንዲያድጉ የበኩላችንን ስራ እየሰራን ነው። 1-5 ዓመት ሆኖናል። አሁን ጥሩ ጥሩ ህጻናቶችንም ፈጥረናል። በዚህ በኩል ያሉ ወላጆችም በጣም እጅግ በጣም ደስተኞች ናቸው። ይህን ስራ እንቀጥላለን እንግዲህ እድሜያችን እስከፈቀደ ድረስ።
ሰልጣኞቹን ወላጆች እንደሚያስመዘግቧቸው ገልጸው አጠቃላይ የስልጠና ወጪው ከዚህ ክፍያ በሚገኝ ገቢ እንደሚሸፈን ይናገራሉ። ሰልጣኞቹ ወጣቶች የሚሰለጥኑት እግር ኳስ ብቻ አይደለም ይላሉ።
አዎ፣ እግር ኳስ ይሰለጥናሉ። ስነ ምግባር እና ስለ ሀገራቸውም እንዲያውቁ መከባበር ምን እንደሆነ አያውቅም። ያሁን ወጣት መከባበር፣ ሰው ማክበር፣ ታላቁን ማክበር አያውቅም እና መከባበር እንዳለ ስርዓት ይዞ ማደግ እንዳለበት ከእግር ኳሱ ጎን ለጎን አብረን ይዘን እያስተማርናቸው ነው ያለ ነው። እግር ኳሱን ስልጠናውን በተመለከተ ዓለም በሚሰራበት እድሜን መሰረት ያደረገ ስራ ነው የምንሰራው። የ6 ዓመት ልጅ ምንድን ነው ሌላው አሜሪካን ሀገር ያለው ስፔን ያለው እንግሊዝ ያለው 6 ዓመት ልጅ ምን ይሰራል? የእኛ ሀገር ልጅ ደግሞ ምን ይሰራል ነው እና ካሪክለሙ ልክ ሌላው ዓለም በሚሰራበት መስመር ውስጥ አድርገን እየሰራን ነው። የካልቸሩን በተመለከተ ኢትዮጵያዊነትን በተመለከተ ግን ልጆች ኢትዮጵያዊ ባህላቸውን ይዘው እንዲያድጉ የበኩላችንን እያደረግን ነው። ለምሳሌ ካለባበሳቸው ጀምሮ በትምህርታቸው ረገድ ያለው ሌላ አሰራር ነው። ነገር ግን በአለባበስ በኩል አሁን ቅጡን ያጣ ነው አለባበሱ። የሰው ሲፈልግ ጸጉሩን እንደፈለገ ነው የሚያደርገው። ሱሪውን ይቀዳል፣ ዝቅም አድርጎ ሊሄድ ይችላል። ሱሪውን የመሳሰለ የተወጣጠሰ ሱሪ ለብሶ ይመጣል እና እንዲህ አይነቱ ነገር እኛ ጋር አይሰራም። በምንም አይነት ጸጉሩንም ቢሆን በእንደዚህ የፈትሎ አንጨብሮ አይመጣም። ትክክለኛ ጸጉር አቆራረጥ ቆርጦ ይመጣል። አለባበሱን ትክክለኛ አለባበሱን ለብሶ ይመጣል። ከጓደኞቹ ጋር በሚገናኝበት ጊዜ ሰላም ብሎ እንደምን አደራችሁ ነው ዋላችሁ ብሎ ይሄዳል። በትምህርቱ ደግሞ አንድ ደረጃ አቋቁመናል። ከ1-10 ካልወጣ አንቀበለውም በሚል ነገር ግን ከዛ በላይ የሚወጡ ከሆነ አጠናለሁ ብሎ ቃል የሚገባ ከሆነና ያንን በየሴሚስተሩ የሚያሻሽል ከሆነም ያን ነገርም ከወላጅ ጋር እየተመካከርን ልጆቹ በሚገባ እግር ኳሱን ስለሚወዱት አሁን ያልኩሽን ነገሮች በሙሉ እያሻሻሉ ስነ ስርዓት ይዘው ዲሲፕሊን ሆነው እንዲያድጉ እያደረግናቸው ነገር ነው ያለ ነው እና
አሰልጣኝ ሰውነት ቢሻው በሁሉም መስኩ በጥብቅ ክትትል የሚሰለጥኑ ወጣቶች ውጤት ያስመዘግባሉ የሚል ጥልቅ እምነት አላቸው። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ተከታዩ መሰናዷችን ሴቶች በጋቢና ነው። ለሴቶች መብት እኩልነት የሚሰራ ሴታዊት በቅርቡ ጾታዊ ጥቃት ለደረሰባቸው ሴቶችና ወንዶች የነጻ ምክርና የሪፈራል አገልግሎት የሚሰጥ የስልክ መስመር ለመጀመር ዝግጅቱን እያጠናቀቀ ይገኛል። የዚህ አለኝታ የተሰኘ የስልክ መስመር ፕሮግራም አስተባባሪን ኤደን ገረመው አነጋግራ ተከታዩን አሰናድታለች።
የዛሬ 5 ዓመት ገደማ የተመሰረተውና ለኢትዮጵያውያን ሴቶች እኩልነት የሚተጋው ሴታዊት ድርጅት በቅርቡ ጾታዊ ጥቃት ለሚደርስባቸው ሴቶችና ወንዶች የምክርና የሪፈራል አገልግሎት የሚሰጥ ነጻ የስልክ ጥሪ አገልግሎት ለመጀመር ማሰቡን አብስሯል። ለዚህ ትልቅ ዓላማ ላለው ፕሮጀክት መነሻ የሆነው ደግሞ ቀደም ሲል የሴት ልጅ ጥቃት ጋር በተያያዘ በተለያዩ የአገሪቱ ክፍሎች የተደረጉ የምን ለብሳ ነበር የአልባሳት ኤግዚቢሽን እንደሆነ የነጻ የስልክ ጥሪው ፕሮጀክት አስተባባሪ ጽዮን ሞላ ትናገራለች።
ምንድነው አሁን ሴታዊት እንደምታቂው በሴቶች ላይ ስምምነት እና በዚህ በሴቶች ጉዳይ ላይ እንደምንሰራ ማህበረሰቡ ያውቃል፣ በሚዲያዎች ይታያል ምናምን እና ምን ለብሳ ነበር ኤግዚቢሽን በብዙ ሚዲያ ላይ ተላልፏል። እሱ ላይ በተደፈሩ ጊዜ ትክክለኛ የለበሱትን ልብስ በመውሰድ የሚያሳይ ኤግዚቢሽን ነበር እና በብዛት ሴቶች በተደፈሩ ጊዜ አይ በቃ እንደዚህ ለብሳ ነው ማለት ነው ወይም እዚህ ቦታ ነበረች ማለት ነው ወይም ምን አድርገሽ ነው ምን አሳይተሽ ነው ምናምን የሚባሉ ጥያቄዎች አሉ። እነዚህ ጥያቄዎች ደግሞ ኦልሬዲ ተጠቂ የሆነችውን ሴት እንደገና ተጠያቂ ማድረግ ነው ግን እና እሱን ለማስቀረት ያደረግነው ነው። ከዛ የእንግዲያውስ መደፈር ላይ ይሰራሉ ማለት ነው ወይም እነዚህ አይነት ጥቃቶች ላይ ይሰራሉ ማለት ነው ተብሎ ብዙ ሰዎች በቢሮ ስልክ ይደውላሉ ወይ በእያንዳንዳችን ቴል መስመር ይደውላሉ ወይ ኢሜይል ይልካሉ። እንደዚህ አይነት ጽሁፋን መሰረት ያደረገ ጥቃት ሲደርስባቸው ማለት ነው እና ጨመረ ማለት ነው። ስለዚህ እኛ ካሰብነው በላይ ሆነብን፣ አቅሙም አልነበረንም ይህንን እያንዳንዱ ሲስቴም ማድረግ ማየት እንደሚሄድ ብዙ አናቅም ነበር። ስለዚህ ምክንያት ነው ለምን እንደዚህ አይነት የሆትላይን አንጀምርም በሚል ነው ሀሳቡ የተጀመረው ማለት ነው።
ይህ የነጻ የስልክ ጥሪ አገልግሎት ጾታዊ ጥቃት ለደረሰባቸው ሰዎች በቀጣዮቹ ጥቂት ወራት ውስጥ አገልግሎቱን መስጠት የሚጀምር ሲሆን ከጠዋቱ 2:30 እስከ 11:30 የሚሰራ ይሆናል።
አሁን ይሄንን አጭር ነጻ የስልክ መስመር ለማግኘት እየሞከርን ነው። ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ጋር አብረን በመስራት ላይ ነን። ከዚህ ዲፓርትመንት ኢንተርኖችን እንወስዳለን። እኛንም ይጠቅሙናል፣ ሆትላይኑንም ይጠቅማሉ። እንደዚሁም ደግሞ እነሱም ስርዓተ ጾታ ላይ እና ደግሞ የጾታ ጥቃት ላይ ካውንስሊንግ ልምድ አግኝተው ይወጣሉ ማለት ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ነው የምንወስድ። ከዛ ባለፈ ማፒንግ እየሰራን ነው። ቅድም እንዳልኩሽ ማን ምን ይሰራል የሚለው ላይ የትኛው ሐኪም ቤት ምን እየሰራ ነው፣ የት ነው ያሉት፣ ፖሊስ ጣቢያ፣ ፖሊስ መምሪያዎች ጋር እየሄድን ለፕሮጀክታችን እያስረዳናቸው እና ምን እንደሚሰሩ እያጣራን እንገኛለን ማለት ነው። በአሁኑ ሰዓት የመጀመሪያው 7 ወር እንደ ፓይለት ስቴጅ ነው የሚሆነው። ድንግዲህ ሰርቪስ እንሰጣለን። እንዳልኩሽ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ተማሪዎች ጋር ነው የምንሰራው። ከዚህ በፊት የነበረን እየተደወለልን ምናምን የነበረው ጥናት እየተሰራበት አይደለም። እያንዳንዳችን ነው በቤታችንም ሆነ ስራም ቦታም። ከዚህ በኋላ ግን ጥናትም የሚሰራበት ይሆናል። ለፖሊሲ ለውጥም የሚጠቅም ነው የሚሆነው። ይህን ያህል ሰው በዚህ ምክንያት ደውሏል ይለው ፖሊሲውም እንዲጠነክር፣ የተለያዩ የፖሊስ የሐኪም ቤት ሰርቪሶችም እንዲጠነክር ይረዳል ማለት ነው። እኛ ለመስጠት ያሰብነው የስነ ልቦና ምክርና ሪፈራል እና ሰርቪሶች ላይ ያሉ ኢንፎርሜሽን ነው የምንሰጠው። ወደፊት ደግሞ ለማስፋትና ህግም ላይ ምን ለመስጠትም እናስባለን።
ይህ ነጻ የስልክ መስመር ለሴቶች ብቻ ሳይሆን ለወሲባዊ ጥቃት የተጋለጡ ወንዶችም አገልግሎት የሚያገኙበት እንደሚሆን ይጠበቃል።
የአስገድዶ መድፈር ላይ፣ የቤት ውስጥ ጥቃት በብዛት ደግሞ የመደፈር ኬዞች በአባት በአጎት በአካባቢ ባለ ሰው ላይ ይበዛል። የሴት ልጅ ግርዛት ላይ ጾታን መሰረት ያደረገ ሰዎች ዝውውር፣ ያለ ክፍያ ማሰራት ወይም ደግሞ ወሲባዊ ጥቃት፣ እንደዚህ አይነት ጉዳዮች ላይ ነው የምንሰራው። ግን በአጠቃላይ የምንሰራው ለሴት ብቻ አይደለም። በእርግጠኝነት የጾታ ጥቃት ላይ የሚደውሉ ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲሁም የጾታ ጥቃት ቢደርስባቸው ሄደው ሊናገሩትም የሚችሉት ነገር ነው። ወንዶች ግን ይሄ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም። ተቀባይነት የሌለው ነገር ነው። ለነሱም ደግሞ በቀላሉ ሄደው የሚናገሩት ነገር አይደለም። የስልክ መስመር ስለሆነ የመናገር እድሉ በጣም ይጨምራል ብለን እናስባለን።
በቅርቡ በሴታዊት የማህበራዊ ድረገጽ ላይ በተደረገ የስም ምርጫ ለዚህ የነጻ የስልክ ጥሪ አለኝታ የተሰኘ ስም ከፍተኛ ድምፅ አግኝቶ ጸድቋል። አለኝታ ነጻ የስልክ ጥሪ መስመር መሰረታዊ ዝግጅቱን አድርጎ እንደጨረሰም ስራ ከመጀመሩ በፊት ለህብረተሰቡ በማህበራዊ ድረገጾችና በሚዲያዎች ላይ እንደሚያስተዋውቅ የፕሮግራሙ አስተባባሪ ጽዮን ሞላ ነግራኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችንንም ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታል ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ሲዮን ግርማን
ሀብታሙ ስዩም ነበር። ዝግጅታችንን በማቀናበር እስካሁን ድረስ አብሮን የነበረ ሞክቢል ያቤሮ ነው። ደናደሩ በነገው መሰናዶ እንገናኝ።